ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 7 ቀን 2012 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የዕለቱ ዝግጅታችን በዜና ይጀምራል። በማስከተልም ማክሰኞ ሚያዝያ 1 ቀን በፍኖተ ዲሞክራሲ ተላልፎ የነበረ ሐተታ ከዚያም ማንያውራ የነበረ በሚል ርዕስ በኢሃፓ በተከታታይ ከወጣው ጽሑፍ ክፍል 2ን በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል አቶ ፋሲካ በለጠ የኢሃፓ 47ኛ ዓመት በዓል በዋሽንግተን ዲሲ በተከበረበት ወቅት አድርገውት የነበረውን ንግግር ሙሉ ቃል አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በቤኒሻንጉል ጉሙዝ አካባቢ በዜጎች መካከል የተቀሰቀሰው ግጭት አሁንም አልበረደም። ሰሞኑን በመተከል ዞን ባምቡክ ከተማ ውስጥ 4 ሰዎች መገደላቸውና 2 ቆስለው ወደ ሆስፒታል መወሰዳቸው መዘገቡ የሚታወቅ ሲሆን ከኩለሌት በኋላ በዚሁ በመተከል ዞን ድባጤ ወረዳ 2 የአማራ ተወላጆች መገደላቸውን ከስፍራው የሚደርሱ ዜናዎች ይጠቁማሉ። የአካባቢው ኮማንድ ፖስት ያቋቋመው ፌዴራል የጸጥታ ኃይል በየቦታው የሚደረጉ ጥቃቶችን ማስቆም ባለመቻሉ ችግሩ እየተባባሰ መሆኑ ተነግሯል። የወያኔው ድርጅት የሥራ አስፈጻሚ ኮሚቴ አባል የሆነው ጌታቸው ረዳ ሰኞ ታህሳስ 7 ለትግራይ ቲቪ በሰጠው መግለጫ በስልጣን ላይ ያሉ ያገዛዙ ባለስልጣኖች የሰሯቸውን ወንጀሎች የሚያጋልጥ መሆኑን ተናግሯል። ግለሰቡ ከአንድ ሰዓት በላይ በቆየው ቃለ ምልልስ ውስጥ የተለያዩ ጉዳዮች እሱና ሌሎች የወያኔ ባለስልጣኖች ያላቸውን አመለካከት ገልጿል። በቅርቡ በሹሙ የተፈጠረው የብልጽግና ፓርቲ ምንም አይነት ህጋዊ መሰረት የሌለውና የምርጫ ቦርድ ቅድመ ሁኔታን ሊያሟላ የማይችል ነው ካለ በኋላ ሂደቱም ሆነ አፈጣጠሩ ህግን የጣሰ ነው ብሏል። በማስከተልም አገሪቱ ወደ መፈራረስ እያመራች መሆኑን ገልጾ ለዚህ ማሳያም የሆነው እሱ ራሱ ወደ ተለያዩ አገሪቱ ክፍሎች ለመዘዋወር የጸጥታ ችግር እንደገጠመው ተናግሯል። በመጨረሻም አገሪቱ ስትፈራረስ ዝም ብሎ ማየት ስለማይቻል በወያኔ በሚስጥር የተያዙ በስልጣን ላይ ያሉ ግለሰቦችን ወንጀሎች ለህዝብ የሚያጋልጥ መሆኑን በመጥቀስ ለማስፈራራት ሞክሯል። በ769 ሚሊዮን ዶላር ካፒታል በ2008 ዓ.ም ተመረተ የተሰራው የተንዳው ስኳር ፋብሪካ በተፈጠረው ድርቅ ምክንያት የሸንኮራ አገዳ እጥረት ስላጋጠመውና አካባቢውም አስተማማኝ ሆኖ ባለመገኘቱ የተወሰነ የአገዳ እርሻ ቦታ ስንዴ ለሚያመርቱ አራሾች ለማከራየት የወሰነ መሆኑን አስታውቋል። ከአዲስ አበባ 670 ኪሎ ሜትር ርቀት ላይ የሚገኘው የተንዳው ስኳር ፋብሪካ 41176 ሄክታር ቦታ የከለለ ቢሆንም ለመስኖ እየተጠቀመ የሚገኘው 22835 ሄክታር ቦታ ውስጥ በአገዳ የተሸፈነው 17000 ሄክታር ብቻ ነው። በአካባቢው በርካታ ግጭቶችና የተቃውሞ እንቅስቃሴዎች በመከሰታቸው ምርቱ በመቀነሱ 6000 ሄክታር የሚሆነውን የእርሻ ቦታ ስንዴ እንዲያመርቱበት ለአራሾች ለማከራየት ተገዷል። በዚህ ዓመት የ10ኛ ክፍል አገር አቀፍ ፈተና እንደማይኖር የአገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲ ያስታወቀ። ቀደም ብሎ የትምህርት ሚኒስቴር በ2012 የትምህርት ዘመን አዲሱ የትምህርት ተግባራዊ የሚሆን መሆኑንና በዚህ መሰረት የ10ኛ ክፍል ፈተና እንደሚቀር የሚገልጽ ተደጋጋሚ መግለጫ ቢሰጥም አንዳንድ አካባቢዎችና የግል ትምህርት ቤቶች ፈተናው እንደሚሰጥ ተማሪዎችን እያዘጋጁ መሆኑ በመታወቁ ድጋሚ መግለጫ ለማውጣት ተገድዷል ተብሏል። ከዚህ በኋላ ብሔራዊ ፈተና የሚወሰደው 12ኛ ክፍል መሆኑን ተማሪዎችና ወላጆች እንዲሁም ትምህርት ቤቶች ሊያውቁት ይገባል ብሏል። በወላይታ ሶዶ ከተማ ሴቶች በክልል የመደራጀት ጥያቄ ምላሽ ሰጠው ማለት የአደባባይ ሰልፍ ያካሄዱ መሆናቸው ታውቋል። የሰልፉ ዓላማ የወላይታ ዝካም በፊት በክልል ለመደራጀት ያቀረበውን ጥያቄ የደቡብ ክልል ምክር ቤት ጨምሮ የሚመለከታቸው አካላት በአስቸኳይ ተግባራዊ እንዲያደርጉ ለማሳሰብ መሆኑን አስተባባሪዎቹ ተናግረዋል። በመጨረሻም ባለፈው ዓመት በኢንዶኔዥያና በኢትዮጵያ በቴክኒክ ችግር ምክንያት የተከሰከሰው ከ300 በላይ የሰው ህይወትን ያጠፉት የማክስ 737 አውሮፕላኖች ምርት የሚቋረጥ መሆኑን ቦይንግ ኩባንያ ገለጸ። ቦይንግ ለተፈጠረው ችግር ማሻሻያ ካደረገ በኋላ በዚህ ዓመት መጨረሻ እንዲበር ተስፋ አድርጎ ሲንቀሳቀስ የቆየ ቢሆንም የአሜሪካ የአቪዬሽን ተቆጣጣሪ መስሪያ ቤት አውሮፕላኑ በፍጥነት አየር ላይ ሊውል እንደማይችል ገልጿል። በዚህ ምክንያት አውሮፕላኑን የማምረቱን ስራ ላልተወሰነ ጊዜ ያቋረጠ መሆኑን ይፋ አድርጓል። ኩባንያው ሰራተኞችን እንደማያባርር ገልጿል። የቦይንግ ማክስ 737 አውሮፕላኖች በዓለም አቀፍ ደረጃ በመስተጋደራቸው ኩባንያው በአመት ከ9 ቢሊዮን ዶላር በላይ ኪሳራ እየደረሰበት መሆኑ ሲታወቅ፣ በአሁኑ ጊዜ መስራት ሲያቆም ሰራተኞችን እንደማያባርር ቢገልጽም ለግብአት የሚጠቀምባቸውን እቃዎች የሚያመርቱ ኩባንያዎችና በአጠቃላይ የአሜሪካ ኢኮኖሚ እንደሚጎዳ ባለሙያዎች ተናግረዋል። አድማጮቻችን ለዛሬ ያለ ዜና በዚሁ ይጠናቀቃል። የማክሰኞ ሚያዚያ 1 ቀን 2019 ዓ.ም ምረት የፍኖተ ዴሞክራሲ ሀተታ። የማያድግ ልጅ በራስ ቤቱ ዳንኪራ ይመታል። ገና ከጧቱ ግልጽ ሆኖ የነበረው ከቀን ወደ ቀን ይበልጥ እየታወቀ ተደናግረው የነበሩ አቅራቸውን እያገኙ መምጣታቸው ጋር ሆኗል። አሜሪካ ባገራችን ላይ ያመጣብን ያው ዘረኛ የሆኑ ኢትዮጵያን ሊያፈርሱ የተማማሉ ጸረ ህዝብ ቡችሎቹን ነው። እነዚህንም ሻቢያ እንዲያግዛቸው ተደርጎና ሳውዲና ኤምሬትስ ገንዘብ ሰጪ ሆነው በሰፊ ፕሮፓጋንዳ ዘመቻ የዜጎችንም ቀልብ ስበውና አፈዛ ደንገዘን ረሽተው አጥፊ የሆኑትን ሹሞች አልሚ ለውጥ አምጪ ብሎ እንዲቀበል ተደረገ። በጌዲዮ በቡራዩ በሻሸመኔ በደምቢዶሎ በድሬዳዋና ሰሞኑንም በአጣዬ ሰሜን ሸዋ እየደረሰ ያለው ነው የሹሞቹ ዋና ተልእኮና ገጽታ። ጸረ ህዝብነትና በተለይም ለአመታት እነኦነግ ሊያጠፉት ሲመኙ የቆዩትን የአማራ ህዝብ ማጥፋት። ይህ ስናጋልጠው የቆየ ነው
አቀላው ይህን ያልንበት ምክንያት ጥንቆላ ተምረን ሳይሆን አንደኛ ሴራው ሲጎነጎን ጀምሮ ምስጢሩን በማወቃችን፣ ሁለተኛ ሹሞቹ ለወያኔ ሲያገለግሉ የቆዩ ዘረኞችና ጸረ አማራ መሆናቸውን ስለምናውቅ፣ ሦስተኛ ከኢትዮጵያ መገንጠል ነው ዓላማ ያሉትን ጽንፈኞች ምንም አቋም ሳይቀይሩ ተለማምጠው ማስገባታቸው፣ አምስተኛ የመጣነው የነበረው ልናስቀጥል ነው ብለው የሕዝብን የሽግግር መንግሥት ፍላጎት ሲጻረሩ፣ ስድስተኛ ወያኔ ነበሩና ከወያኔ ጋር ሲሞዳሞዱ፣ ሰባተኛ በጸረ አማራ፣ ጸረ ሕዝብ፣ ጸረ ኢትዮጵያ እርምጃዎች ሲሰማሩ ነው። የኢትዮጵያን ሰንደቅ ዓላማ በኦነግ ባንዲራ ሲተኩም ስናያቸው ነው። በዲስኩር ጋጋታና በተራ ነጭ ውሸት ሕዝብን ሊያደናግሩና ሊያዘናጉ ቢጥሩም ስግብግብና ችኩል በመሆናቸው ገና በዓመታቸው ማንነታቸውን ቁልጭ አድርገው ማጋለጣቸው ይኸው ሊታይ ችሏል። ሁሉን ግዛት ከኛ ከማለታቸው ባሻገር ኢትዮጵያ የሚለውን ዜጋ እያስጠቁና እያጠቁ የግንጠላና ጥላቻ አባወራዎችን ግን ለቀው በሏቸው በሚል ጥላቻ ይኸው ሕዝብን እያስፈጁ ናቸው። መከላከያ የሚሉት ጦር ራሱ ለጽንፈኞቹ መሳሪያና ስልጠና እንዲሁም የጦር ሰፈር እየሰጠ እንደሆነ ሁላችንም አውቀናል። ከእንስሳ ሊፈረጁ የሚገባቸው ንጹሑን ሕዝብ ሲገድሉ በዝምታ የሚያየው ጦር ለምን ወገን ተገደለ ብለው ሰላማዊ ሰልፍ የሚያካሂዱትን ግን እንደሚያጠቃ ይኸው እንደገና በደብረ ብርሃን አይተነዋል። የፊንፊኔ ሴራ በሹሞቹ በራሳቸው የተጠነሰሰ ለመሆኑ ሊክዱ ሊያጭበረብሩ አልቻሉም። ባጭሩ በስልጣን ላይ ያሉት የሕዝብና የአገር ጠላት መሆናቸውን ማወቅ መቀበልና ልንታገላቸውና ልንጥላቸውም ይገባናል ማለት ነው። የመንግሥት ሥልጣን ባለቤት በመሆናቸው መንጋዎቹን ሊያስታጥቁና ጦር የተባለውንም ሊያሰማሩብን መቻላቸውንም ተገንዝበን አሁንም ዛሬም ሹሞቹን ስንማጠን መታየት ሳይሆን ባለን አቅም ሁሉ ልንጥላቸው፣ ልናስወግዳቸው ስንታገል መታየት አለብን። ከወላጆቻችን ከአርበኞቻችን የወረስነውን ኢትዮጵያዊነትና ኢትዮጵያ ሲጠቃ አንገት ደፍቶ እጅ አጣጥፎ ዋይ ዋይታን ማሰማት ከቶም ከኛ መጠበቅ የለበትም። ይህን ጸረ አገር መንጋ ከላይ እስከታች ከናጋሮቹም ጭምር በትግል እሳት ለብልበን ልናወድም መነሳት አለብን። ናብዲሳ አጋን፣ ገረሱ ዱኪን፣ ጃጋማ ኬሎና ሌሎች ሚሊዮኖች ኦሮሞ ኢትዮጵያውያን ባወቅንበት እነዚህን የታሪክ አሰላዎችና የባዕድ ባሪያዎች ጆሮም ጊዜም ልንሰጣቸው መጠበቅ የለበትም። ወያኔ የባንዳ ባንዳ ነው ስንል ወያኔና የትግራይን ሕዝብ ባንድ ደምረን ለማውገዝ ካስቶንም እንዳልነበረው ሁሉ ዛሬም እነዚህ ሕዝብ አሰዳቢዎችና ወሮበሎች የከበረውን የኦሮሞ ሕዝብ ስም ሊያጎድፉ የሚችሉ አይደሉም። ሹሞቹም ገንጣዮቹም ባለምንጫዎቹም ቤተ ክርስቲያን አቃጣዮቹም የኦሮሞን ሕዝብ አይወክሉም። ባጣዬ ወንጀላቸውን አቁሙ ያላቸውን ኦሮሞ ወገን መረሸናቸው ማንነታቸውን በበቂ ያጋልጣል። በብሔረሰብና በሃይማኖት ሊከፋፍሉን እየጣሩ ያሉት ሹሞች ስራቸውን እየሰሩና እያሰሩ ገልበጥ ብለው አላየንም አልሰማንም ሽንገላ በኩንታል ቢያሰሙ ከእንግዲህ የሚያምናቸው ካለ ውጉስ ከማሪዎች ይሁን የምንለው ነው። በአዲስ አበባ ከአንድ ብሔር የተውጣጣ ጦር ለምን እንደሚያሰፍሩብን ሳናውቅም አልቀረንም። ስለዚህ ጉድብ ይዘን ኢላማችን የሹሞቹ አገዛዝ ላይ መሆን አለበት። ሹሙ ይህ ሲፈጸም ያ ሲደረግ አልነበርኩም አልሰማሁም ዘዴውን ካለቃው ከኢሳይያስ የተማረው ነው። ሱዳኖች ፈርዖን የሚል ቅጽል ስም አውጥተውለት የነበረው የሻቢያ መሪ ጓደኞቹን አስሮ ሊገድል ሲወስን ያዟቸው ብሎ ከሜዳ ወጥቶ በውጭ ይጓዝ ነበር። እነገሌ ለምን ታሰሩ ሲባል እስቲ እጠይቃለሁ አልነበርኩም አላወቅኩም ማለት ልምዱ ነበር። ሹሙ ሲሸነግል የሹሙ ጓደኛ ጸያፍ ሥራውን ያስፈጽምና ሁለቱም በጋራ ይክዳሉ። አለም ሹሞቹ ፈቃድና ድጋፍ ኦነግ በሕዝብ ላይ እንዲህ ሊጨፍር ድፍረትን ባላገኘም ነበር። ብልጠት መሆኑ ነው ግን ተነቅቶባቸዋል ማለት እንችላለን። አማራውን ሕዝብ ለመፍጀት በኦሮሚያ ስም ሕዝብን አጥቅቶና አፈናቅሎ ጌዲዮ ኬንያ፣ ወሎ ኬንያ ወዘተ ብሎ ለመስፋፋት ያወጣው እቅድ የጋራቸው ነው። የኦነግ ብቻ ሳይሆን የሹሞቹም ቀጣሪያቸው ጌታቸው እኮ ኦህዴድ ፋቅት ያደርጉት ኦነግ ይወጣል ይገኛል ብሏቸው ነበር። ከባለቤቱ በላይ ያወቀ ቡዳነውን በል። ከዚህ ሁሉ ጀርባም ወያኔ እንዳለ የኦነግን ባንዲራ ሲያውለበልብ የታየው ስብሐት ነጋ ነግሮን ነበር ማለትም እንችላለን። በዚያው መንፈስ ደግሞ ባለቤቱ ያቀለለውን አሞሌ ባለዳ አይቀበለውም ተብሏል። ህዝብ ተገዥና ተጎንባሽ ከሆነ ቢናቅና ቢረገጥ በራሱ ላይ ያመጣው ነው ሊባልበት ይችላል። ሹሞቹ በኢትዮጵያ ላይ የመጡ ጠላቶች ናቸው፣ ትግል አደናቃፊዎች ናቸው። እየሰበሰቡ ያሉት ጸረ ኢትዮጵያ ኃይሎችን ነውና ትግላችን ይቀጥል ስንል ስንቶቹ በግልባጭ እኛን አውግዘው ከሹሞቹ ጫማ ስር መውደቃቸው በአደባባይ የታየ ነው። ጫማ ሳሙ ስንላቸው ቀረ ሌላቸው የሚዳዱት ባንዳዎች ሁሉ ተሳስተን ነበር በማለት ፈንታ በአፈርቁ አይመልሰኝ አሁንም የሹሞቹና የጸረ ኢትዮጵያው አገዛዝ አጋርና ደጋፊ እንደሆኑ አሉ። በጸረ ህዝቦቹ ስር ለምርጫ እንዘጋጃለን ብለው ህዝብን የካዱት ሁሉ ዛሬ ህዝብን ሹሞቹና ኦነግ ሲፈጁ ትንፍሽም ለማለት ድፍረትም አላገኙም። ህዝብ ሊያወግዛቸው የሚገባ ነው። ሹሞቹን የሚያዳንቁት ላይም አቋማቸው ጸረ ህዝብ ነውና ማዕቀብ በሰፊው መደረግ አለበት። የጸረ ህዝቦቹን የምርጫ ዝግጅት በማዕቀብና በትግል ውድቅ ማድረግም ያስፈልጋል። በሹሞቹ ጸረ አማራ ዘመቻ ተካፋይ የሆኑትም ህዝባዊ ቁጣ እንደመጣባቸው እንዲያውቁት ማድረግ ያስፈልጋል። መንጌ መሌ ብለው ያስጠቁን ያዋረዱን ዛሬ መሰሎች ሊኖራቸው መፍቀድ የለብንም። በመሆኑም ጥቃት የደረሰበት የኢትዮጵያ ህዝብ ሁሉ በጋራ ተነስቶ ታጥቀውብናልና ታጥቆም ከቡከኖቹ መሳሪያ መንጠቅም ይቻላል፣ ልንቋቋማቸው የግድ ነው። ሲጨርሱን ዝም ብለን ልናይ አንችልም። አገር ሲያጠፉ ዝም ብለን አገር ልናጣ አንፈቅድም። የቁርጥ ቀን ሲመጣ የሽሽት አባወራዎች እንደሚሆኑ እያወቅን ጦርነት እንሰራባቸዋለን ሊሉን ሲነሱ ማስቆምም ይገባናል። ተደራጁ፣ ታጠቁ፣ ታገሉ፣ አሾክሾኪውን መንጥሩ፣ አርቁ። ጦርነት ከፍተውብናልና ጭራቆቹ ደሙ ዘረኞች ይትነኑ ብለን ኢትዮጵያዊነትን አንግበን እንታገላቸው። ሰላም ፍቅር ይስፈን በሚል ሊያስተኙን መነሳታቸው ግልጽ ሆኗል። ሰላም የለም። የሰሞኑ የሰሜን ሸዋ ህዝብ ግድያ ገና በአዲስ አበባም ይደገማል ብለን መጠበቅ ይገባናል። በመካከላችን እየተሽለቆለቁ አዛኝ ቅቢያንጓች መስለው ህዝብን ከህዝብ ሊያጣሉና ሊያጋድሉ እየሞከሩ ያሉትንም አንቅረን እንጥፋቸው። ህዝብ ከህዝብ አይጣላም እንበላቸው። ስራቸው ለማንም የሚፈይድ ባለመሆኑ እናፍርባቸውና ወደ ትቢያ እንጣላቸው። ሌላ መንገድ የለም። ህብረታችን ከብረት ይጠንክር። እንደራጅ፣ ሁለ ገብ ትግላችን ተጧጡፎ ይቀጥል። ኢህአፓ ያለው መልእክት ይህ ነው። ኢትዮጵያ ያላት መልእክት ይህ ብቻ ነው። ኢህአዴግ ይውደም፣ ዘረኝነት ይውደም።
Oh, na na, 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 na na የሪዮት ዓለም ጥያቄ የሚለው ስናስን ደግሞ ድርጅቱ ከተመሰረተበት ጊዜ ትግሉን በተጠና ራይ አጅቦና መርቶ ለማስገድ ሞከሩን እናያለን። በንጉስ ኃይለ ሥላሴ ዘመን ስራቱ የጥገና ለውጥ እንኳን መቀበል ያቃተው ስለነበርና በዓለም አቀፍ ደረጃ ደግሞ የነጻነት ትግሎች በሶሻሊስት ሀገሮች ተደግፈው ይካሄዱ ስለነበርም ሆነ የተራማጁ ሪዮት ክልክል ስለነበር ለውጥ ፈላጊው ክፍል ወደ ግራ ማዘንበሩ የግድ ነበር ማለት ይቻላል። ወቅቱ አሜሪካ የንጉሱ ደጋፊ ስለነበርም ዛሬ ወያኔ ደጋፊ ፖል ሄንዚ ያኔ በአሜሪካ ኤምባሲ ሰላይ ሆኖ የሰራ የስራቱ ዋርድያ ነበር። በተጨማሪም የአሜሪካ ጠላት የነበረው የሶሻሊስት ሰፈር የለውጥ ፈላጊዎች አጋርም ነበር። ስር ነቀል ለውጥ ፈላጊው ተራማጅ ክፍልም ማለትም ኢህአፓን ጨምሮ ራያቸው ሶሻሊስታዊ መሆኑን ከዚህም ተያይዞ በዚሁ የሚገለጽ ሰው እንደ ዘመኑ መባሉ ያለ ከመሆኑም ሌላ አንዳንድ እንቅስቃሴ ስንመረምር የነበርንበትን ጊዜና ሁኔታ ማጤንም ግዴታችን ነው። ኢህአፓ የሰፊው ህዝብ ጥቅም አስቀዳሚ ነበርና ስልጣን የሰፊው ህዝብ መሆን አለበት ከሚለው የሰርቶ አደሩ ሙሉ መብት ከሚያውቀው ሪዮት ሊሪክ አይችልም ነበርና ማለትም ትክክል ይሆናል። የቢባንም ቅሉ ኢህአፓ በአስተሳሰብ ይመስልኛል በሚል ከባድ አገሮች ኢትዮጵያን የሚጎዳ ትዕዛዝ ተቀብሎም ሆነ አገርን እንደው ያኔ ለባድ አሳልፎ ሰጥቶ ያቀኝ ታዋቂው ገጣሚ እንዳሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ነውና በመሰረቱ አድሃሪ ከመሆን ኋላ ቀር ከመሆን ጸረ ለውጥ ከመሆን ጸረ መብት ከመሆን የብዙሃኑን መብት ተቃዋሚ ከመሆን ተራማጅና ግራ ክንፍ መሆኑና ለብዙሃኑ መብት መቆሙ የሚመረጥ ነው። ኢህአፓ ከህዝብ ተዋህዶ የታገለ ድርጅት ነውና ህዝብ ምን ይፈልጋል ሲልና ይህንኑ ሲረዳና በተጨባጭ ተሞክሮም ከራይ ውስጥ የተሳሳተውን ሲገነዘብ የማንንም ትዕዛዝ ሳይጠብቅ አስፈላጊውን እርምት አድርጎ አቋሙን አስተካክሏል። ገደብ የለሽ የዲሞክራሲ ይል የነበረውን ከመድበለ ፓርቲ ስርዓት አስፈላጊነት ጋር አያይዞ የብሔረሰቦች መብት ይል የነበረውን ከግንጠላ በመለስ በዲሞክራሲ ክልል መመለስ አለበት ብሎ ለኤርትራ ችግር የፌዴሬሽን ምላጭ ሰጥቶ ያስወደሩን የመሬት ባለቤትነት መብት ተቀብሎ የቅይጥ ኢኮኖሚን መርህ አስቀድሞ ወዘተ ተገቢውን ፕሮግራም ያጸደቀውን ወያኔ የነቃ መስሎት የአልባኒያ ኮሙኒዝም ተከታይ ነኝ ብሎ ወደ ባሰ ጽንፍ ሲወነጨፍ ነበር። የዛሬ 23 ዓመት በፊት ማለት ነው። ራይ የሌለው ድርጅት መሪ የሌለው በትሩ የጠፋበት አይነስ ውርጋር ይመሳሰላል። አንዳንዶች የድርጅታቸው ራይ መሪ ተብዮቹ ለስልጣን ቅርጫ ከመدرس ሌላ አያካትትም። እሳቸው የተከበሩ መሪ ተብዮው ለቤተ መንግስት ከበቁልን ሌላ ምን ፈለግን ባዮች ናቸው ማለት ነው። ዛሬ ኢህአፓ ክብር አድርጎ ለያዛቸው መሰረታዊ መሪዎቹ መንሴውና ቀጣዩ ማጠየቂያው የብዙሃኑ ጥቅም ነው። ለጥቂቶች ጥቅም የቆሙ ድርጅቶች አሉ ከኢህአፓ ይለያሉ። መብት ለምርጦቹ ለጥቂቶቹ የሚሉና ብዙሃኑን የሚንቁ አሉ። ኢህአፓ ከነዚህም ይለያል። ዲሞክራሲ ብለው ቢላፍፉም ይህ ለነሱ የምርጦቹን የጥቂቶቹን የከበርቸውን የተማረውን ወዘተ ብቻ ጥቅም ለማጠበቅ ይመስላቸዋል። ኢህአፓ ከነዚህ መሰረታዊ የሆነ ልዩነት አለው። የኢህአፓ ሪዮት የብዙሃኑ ነው። ዲሞክራሲ ሲልም ለብዙሃኑ መብትን የሚያጎናጽፍ ማለቱ ነው። ይህም መብት ገደብ የለሽና ያልተሸራረፈ መሆን አለበት ይላል። መሬት ለራሹ መብት ለባላደሩ ሲልም ይህንኑ ለማስረገጥ ነው። በኢኮኖሚው መስክም ለሀገር በቀል ነጋዴና ባለሀብት ቅድሚያን እየሰጠ በሌላ በኩል ደግሞ ሰፊው ህዝብ ሳይበዘበዝና ለአስከፊው ድህነት ሳይዳረግ ሊኖር የሚችልበት ሁኔታ እውን ማድረግ ይፈልጋል። የሰፊው ህዝብ መብት መረጋገጥ፣ የብሔረሰቦች መብት መከበር፣ የሴቶችና የህፃናት መብት መረጋገጥ፣ የህዝብ የጡረታ መብት እውን መሆኑና በአጠቃላይ ብዙሃኑ በሀገራቸው ባለ ሙሉ መብት ሙሉ ዜጋ መሆናቸው ተቀዳሚ ነው ሲል ኢህአፓ ያምናል። ስለዚህ ዛሬ ኢህአፓ ሰፊውን ህብረተሰብ በሚጠቅም ዲሞክራሲ የሚያምን ማለትም በህብረተሰባዊ ሶሻል ዲሞክራሲያዊ መርህ የሚመራ ድርጅት ነው። ስለዚህም ድርጅቱ ከሌሎች የሚለይባቸው በርካታ መሰረታዊ የሆኑ አቋሞች አሉት። ዲሞክራሲን በሰበብ በአስባብ ሊገድቡ ከሚነሱት ጋር አይስማማም። የጭቁኑ ብሔረሰቦችን መብት ከሚቃወሙ ጋር አይገጥምም። ጭቁኑ አርሶ አደር ሊበዘበዝና ሊመዘበር የተፈጠረ ከሚመስላቸው ጋር፣ ላብ አደሩ መበዝበዙ የተፈጥሮ ህግ ነው ከሚሉ ጋር፣ ሴቶችን መጨቆን ትክክል ነው ከሚሉት ጋር፣ የሀገርን ሳይሆን የባዕድን ጥቅም ከሚያስቀድሙት ጋር፣ የህዝብን አንድነት ከሚቃረኑ ጋር፣ ኋላ ቀር ልምዶችን መቀጠል ከሚሹ፣ ትምክህት ወይም ጠባብነትን ከሚደግፉ ጋርና በግልጽም ሆነ በሽፍንፍን የጭቆና ስርዓትን ከሚመኙ ጋር ኢህአፓ መሰረታዊ የሆነ ልዩነት እንዳለው ቀጥሏል። ኢህአፓን በዚህም በዚያም የሚከሱና የሚወነጅሉ ክፍሎች ለምን ይህን አቋም እንደያዙ ለመረዳት የድርጅቱን መሰረታዊ አቋሞች ማወቅ ግድ ይሆናል። በሌላ በኩል ግን የራሳቸው የቀኝ ክፍል ወይም የካፒታሊስት ስርዓት ደጋፊ አድርገው የሚወስዱት ክፍሎች መሰረቱ የነቃ ቀኝ ወይም የበሰለ የቀኝ ድርጅት አቋም የገባቸው አይደሉም። የባል ጠገኛ አቋም አላቸው እንጂ ብሔራዊነትን አያንጸባርቁም። የብሔራዊ ከበርቴ ዲሞክራሲ ራሱ አይዋጥላቸውም። ከልባቸው ጸረ ዲሞክራሲያዊ ናቸው። በህዝብ እኩልነትም አያምኑም። ትምክተኛ ወይም ጠባብ የሚለው ይበልጥ ይገልጣቸዋል። የቀድሞን የብዝበዛና ጭቆና ስርዓት በቀጥታም በሽፍንፍንም ለመመለስ የሚመኙ ናቸው። ድርጅቶች የሚገመገሙት ስለራሳቸው በሚለፍፉት ሳይሆን በተግባራቸውና በተጨባጭ ሚናቸው በመሆኑ ነጋ ጠባ ራሳቸውን ዲሞክራሲያዊና ለመላ ኢትዮጵያ የቆሙ አስመስለው የሚያቀርቡትን ወደ ጎን በመተው ተጨባጭ አቋማቸው፣ ስራቸው፣ ግብራቸው መመርመር ይኖርበታል። ይህ ከተደረገም የድርጅትን ማንነት በትክክል ማወቅ ይቻላል። ማን በሀቅ ለዲሞክራሲ እንደቆመ፣ ማን እየቀጠፈ እንደሆነ ለመረዳት ይቻላል። በኢህአፓ ላይም ለምን አምባገነናዊ ኃይሎች እንደሚዘምቱበት መረዳት የሚቻል ይሆናል። እታገላለሁ የሚል ድርጅት ራዕይ ርዕዮተ ዓለም ያሻዋል። የሌላ ድርጅትን ፕሮግራም ገልብጦ መገኘቱ በረጅሙ አያዋጣም። ሁሉም ድርጅት በግልጽ በጥቅም በመደብ በተከፋፈለው ህብረተሰብ ውስጥ ግልጽና ጎራን የለየ አቋም ያስፈልገዋል። ኢህአፓ ሰልፌ ከሰፊው ህዝብ ጋር ነው ሲል ጎራውን ለይቶ ነው። ይህ እንዳለ ሆኖ ለሀገርና ለህዝብ እንታገላለን የሚሉ ኃይሎች ተጨባጭ ሁኔታ የግድ ብሎ ሀገርን ለማዳን መተባበር ሲኖርባቸው በዝርዝር አቋሞችና ጉዳዮች ላይ ያሏቸውን ልዩነቶች ወደ ጎን በመተው ሀገርን ለማዳን በመለስተኛ ፕሮግራም ዙሪያ መተባበር መቻል አለባቸው። ራዕይ ወይም ርዕዮተ ዓለምን ቀይዶ ይዞ በተጨባጭ ሁኔታዎች ጋር የሚያጋጭን ሳይሆን ተጨባጭን ሁኔታ በሚገባ አጤነን የህዝብን ፍላጎት ተረድተን ተገቢውን አቋምና መፍትሄ ለመስጠት የሚያስችለን መሆን አለበት። አንዳንድ ድርጅቶች ያወቁ የነቁ የበቁ መስሏቸው ከብሔረሰብ ድርጅት ጋርም አንሰራም፣ የተራማጅ አቋም ካላቸው ጋርም አናብርም ወዘተ ሲሉ ይደመጣሉ። ይህም ብስለት ሳይሆን የትግልን ሀሁ አለማወቅ መሆኑን ገና አልተረዱትም። በግልባጩ ሌሎች ደግሞ ከአዳሪዎች፣ ከትምክተኞች፣ ከደርግ ሎሌዎች፣ ከባድ አሽከሮች፣ ከህሊና ቢስ ከበርቴዎች ጋር ከቶም አናብርም ሊሏቸው እንደሚችሉ አልገባቸውም። ኢህአፓ የራዕይን አስፈላጊነት ጫና ሰጥቶ ቢያቀርብም ዛሬም ለብዙሃኑ ለጭቁኑ መብትና ዲሞክራሲ የቆምክ በሶሻል ወይም ህብረተሰባዊ ዲሞክራሲያዊ የማምን ህዝባዊ ድርጅት ነኝ ብሎ ቢሰለፍም በራዕዮት ግትርነት በመያዝ ወይም ሀገርን ለማዳን መደረግ ያለበትን ከማድረግ የሚሸሽ አይደለም። ድርጅቱን የሚጠሉትን በአዳም ሀገራዊ አቋሙንና ልበገር ባይነቱን ጠልተው ነውና የሚቀይረው አይኖርም። በጸረ ኢትዮጵያ ኃይሎች መጠላት ጸጋ እንጂ መርገም አይደለምና ነው። በመሰረቱ ለህዝብ ቆመናል የሚሉ ድርጅቶች እገሌን ማስመረጥ ወይም ለስልጣን ማብቃት ከሚል ውሱን ዓላማ በበለጠ ህዝባዊ ራዕይ ሊኖረው ይገባል። ኢያፓ ህዝባዊ ራይ ነበረው ዛሬም አለው። ለህዝባዊ ዲሞክራሲያዊ የቆመ ድርጅት ነው። ራዩ የኢትዮጵያን ሉዓላዊነትና ክብር ማስከበርና የጥሊቶችን ሳይሆን የብዙሃኑን መብት በሁሉም መስክ ማረጋገጥ ነው። ይህን ዓላማ ከሚጋሩ ጋር ኢያፓ ምንም ጠብ የለውም። በፖለቲካው መስክም የሚፈለገው ተሞክሮ አለውና ለሪዮት የምንሰጠውን ቦታ ተገቢውን ነው። የልዩነቶችንም ሚዛን ያውቃል። ጠላትና ወዳጅንም ይለያል። የወዳጅ ጎራና የህብረትን ክንድ አያዳክምም። ራየ ውሱን ብኩን ሆኖም በርባናቢስ ወይም የወያኔ ፓርላማ ለሚገኝ ወንበር ሲል አይመለከትም። ራዩ ህዝባዊና ጽኑ ነው። በመሆኑም ለህዝብ መብት በመታገሉና ለኢትዮጵያ ክብር በመቆሙ የተነሳ ኢህአፓ አጠፋው ብሎ ከማንም ይቅርታ አይጠይቅም። በህዝብ ሙሉ መብትና በሀገር ፍጹም ሉዓላዊነት ላይ አልተደራደረም፣ ወደፊትም አይደራደርም። ይህ አቋሙ የሟች መለስ መንጋዎችን ሆነ ሌሎች ግልጽ የሆነላቸው ይመስለናል።
ሲታገልባቸው የቆየው ህዝባዊና አገራዊ ዓላማዎች ዛሬም እውን አልሆኑም። የህዝባችን ጥያቄ ዛሬም አልተመለሰም። የደርግን ስርዓት በወታደራዊ ኃይል ደምስሶ ስልጣን የተቆጣጠረው የወያኔ ጠባብ ቡድን ለ27 ዓመታት በህዝብ ጫንቃ ላይ ያሰፈነው አፋኝ፣ ከፋፋይ፣ በዝባዥና ጨቋኝ አገዛዝ ለዓመታት በተካሄደ ህዝባዊ ትግል መሰረቱ ቢናጋም በጥገና ለውጥ ቆዳውን እንደባብ ሸልቅቆ በአዲስ መንገድ ዘረኛና ከፋፋይ አገዛዙን አስከትሎ አገሪቱን ለአደጋ አጋልጦ ይገኛል። የዛሬ አንድ አመት ተኩል በጥገናዊ ለውጥ አማካኝነት ተወሰዱ የተባሉት አንዳንድ እርምጃዎች የይስሙላ መሆናቸውና ብዙ ርቀት ሊጓዙ አለመቻላቸው ዛሬ ለብዙዎች ገሃድ ሆኗል። ለ27 ዓመታት ያህል ኢህአዴግ የሚባለውን ጭምብል ሲዘውርና ሲሾፍር የነበረው የወያኔ ቡድን ወደ ጎን መገፋቱ የሚታይ ቢሆንም በምትኩ ግን ኦዴድ ኦዴፓ በተረኝነት ተተክቷል። ተደረገ የተባለው ለውጥ ሙሉ መብት የተሰጣቸውና በሁለገብ ደረጃ እንዲጠናከሩ ያደረገው ጠባብና ከፋፋይ ኃይሎችን ነው። ሰፊ መድረክ ማግኘታቸው፣ ኃይ የሚል ኃይል ማጣታቸው በህዝብ መሃል ጥላቻን ለመቀስቀስ፣ ክፍፍልን ለማንገስ፣ ወጣቶችን በቡድን አደራጅተው በመንጋ ያሰማሩ ጥቃት ለመፈጸም አስችሏቸዋል። ዛሬ የህግ የበላይነት የለም። የአካባቢው ሆነ አገራዊ የአስተዳደር መዋቅሮች በሚገባቸው ጥንካሬና ኃይል እየሰሩ አይደለም፣ አሊያም ከጠባብ ቡድኖች ጋር ተባባሪ ሆነዋል። ዛሬ በተለያዩ የአገራችን ክፍሎች በጠባብና ከፋፋይ ኃይሎች የተደራጁ መንጋዎች ሰው ሲገሉና ንብረት ሲዘርፉ፣ መንገዶች ሲዘጉ፣ የሃይማኖት ተቋማትንና ሌሎች የአገር ቅርሶችን ሲያወድሙ ማየት እየተለመደ ሆኗል። የቡና ኮንቴነሮች ከከባድ መኪናዎች የተሰረቀባቸው ዜጎች በየመንገዱ በቡድን ለተደራጁ ቀረጥ የሚከፍሉ መንገደኞች፣ እጣ የወጣላቸው የኮንዶሚኒየም ባለቤቶች ጩኸታቸው ሰሚ አላገኘም። ተገፍተው ወደ ትግራይ በመሸጉ የወያኔ ባለስልጣኖች ትብብር እገዛ የሰለጠኑ የታጠቁና የተደራጁ ቡድኖች በሚሰነዝሩ ጥቃት በርካታ ዜጎች እየተገደሉ ከቤት ንብረታቸው እየተፈናቀሉ ነው። በተፈናቃዮች ብዛት አገራችን በዓለም የአንደኝነትን ቦታ ያዘችው ለውጥ ተደረገ በተባለበት በዚሁ በአንድ ዓመት ውስጥ ነው። የኢህአፓ አባላትን ጨምሮ ባለፉት 28 ዓመታት በወያኔ የታሰሩ በርካታ የፖለቲካ እስረኞች አሁንም በእስር እየማቀቁ ሲሆን፣ ቁጥራቸው ቀላል ያልሆነ ዜጎች በፖለቲካ አመለካከታቸው ብቻ በአዲስ መልክ ወደ እስር ቤት ተወርውረዋል። በአንጻሩ በአገርና በወገን ከፍተኛ ወንጀል የፈጸሙ የፍርድ ቤት ትዕዛዝ መያዣ ወጥቶባቸዋል የተባሉ የወያኔ ባለስልጣኖች በማናለብኝነት በነጻነት እየተዝናኑ ነው። መሻሻል ተደርጎባቸዋል የተባሉ ፍርድ ቤቶችም የገዢው ክፍል መሳሪያ በመሆን ባርሎ እየሰሩ መሆናቸው የሚታይ ነው። ልዩ ልዩ የኢኮኖሚ መለኪያዎች እንደሚጠቁሙት የአገሪቱ ኢኮኖሚም አሳሳቢ ደረጃ ላይ ነው። ሌሎችም በርካታ ጉዳዮችንም ማንሳት ይቻላል። በዚህ ሁሉ ችግር ላይ ግን በገዢው ክፍል ውስጥ ጎልቶ የሚታየው መከፋፈል፣ ስልጣን ላይ ያሉ ግለሰቦች የሐሰት ታሪክ በመደርደር በአደባባይ ሕዝብና ሕዝብን ለማጋጨት የሚያደርጉት ሙከራ እና በአገዛዙ እየተካሄደ ያለው ግልጽ የሆነ አፈና ሲጨመርበት አገራችን ወዴት እየሄደች ነው የሚለውን መጠየቅና መፍትሄው ላይ መጨነቅ የአገር ወዳዶች ግዴታ ነው። አገራችን ከገባችበት ችግር እንድትወጣ ሁለት መሰረታዊ ሁኔታዎች እንዲሟሉ ግድ ይላል። የመጀመሪያው በኢትዮጵያ አንድነትና በህዝቡ አኩልነት እምነት ያላቸው ኃይሎች መያዝ ያለባቸው የአቋም ጥራትና ድርጅታዊ ጥንካሬን የሚመለከት ሲሆን ሁለተኛው ደግሞ ውስብስቡን የፖለቲካ ችግር ለመፍታት የችግር ሂደትን እውን የማድረግ ፋሲካ በለጠ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባል 47ኛው አመት የኢሃፓ ምስረታ በዓል በተከበረበት ወቅት ያደረጉት ንግግር ሙሉ ቃል እንኳን ለ47ኛው አመት የኢሃፓ ምስረታ በዓል አደረሳችሁ። በየአመቱ የኢሃፓ ምስረታ በዓላችንን እናከብራለን። ይህን አመታዊ በዓል የምናከብረው ለሁለት መሰረታዊ ምክንያቶች ነው። አንደኛው ኢሃፓ ባሳለፋቸው የረጅም ጊዜ ትግል ውስጥ ለሀገርና ለወገን ሲሉ ክቡር የሆነውን ህይወታቸውን መስዋዕት ያደረጉ ውድ ጓዶቻችንን ባንክሮ ለማስታወስ ገድላቸውን ለመዘከርና ህያውነታቸውን ለመመስከር ሲሆን፣ ሁለተኛው ደግሞ ኢሃፓ ሲመሰረት ይዞት የተነሳው ህዝባዊና ሀገራዊ ዓላማ ግቡን እስኪመታ ድረስ ረጅምና ጠመዝማዛ መንገዶች ዳገትና ቁልቁለቶች ችግሮችና አንቀፋቶች ሳደናቅፉን አንገታችንን ሳያስደፉና ተስፋ ሳያስቆርጡን እስካሁን ስናካሄድ የቆየነውን ህዝባዊ ትግል በጽናት ለመቀጠል የገባነውን ቃል ኪዳን ለማደስ ነው። የዛሬ 47 ዓመት የተመሰረተው ኢሃፓ ዓላማና ግብ አድርጎ እስከ ዛሬ ድረስ ሲታገልባቸው የቆዩት ዋና ዋና ጉዳዮች በህዝባዊና አገራዊ ፍላጎቶችና ጥቅሞች ላይ የተመሰረቱ ናቸው። የህዝብ ሰብአዊና ዴሞክራሲያዊ መብቶች እንዲከበሩ፣ ህዝብ የስልጣን ምንጭ ሆኖ በህዝብ ውክልናና ቁጥጥር ስር የሚሆን ህዝባዊ መንግስት እንዲመሰረት፣ የዜጎች ባህል ቋንቋ ወዘተ እንዲከበር፣ በተለያዩ ቋንቋዎች በሚናገሩና የተለያዩ ባህሎች ሃይማኖቶች ወዘተ ባሏቸው ዜጎች መካከል እኩልነት ሰፍኖና የህዝብ እውነተኛ አንድነት ተከብሮና ተጠብቆ አገራዊ አንድነትና ዱዓላዊነት እውን እንዲሆን፣ የሴቶች እንዲሁም የሰራተኛውና የአርሶ አደሩ መብት እንዲጠበቅ፣ የሃይማኖት እኩልነት እንዲረጋገጥ፣ በዝበዛና ጭቆና ተወግደው ሁሉም ዜጋ ከሀገሪቱ ሀብት ተቋዳሽ እንዲሆን የሚሉት ከብዙዎቹ ጥቂቶቹና ዋና ዋናዎቹ ናቸው። ኢሃፓ ከተመሰረተ ጀምሮ ስልጣን የያዙት ተከታታይ አገዛዞች ምንም እንኳ አንዳንዶቹ ወደ ስልጣን የመጡት የህዝብን መሰረታዊ ጥያቄዎች እናሟላለን፣ ፍላጎቱንም እናረካለን የሚሉ የማይጨበጡ ተስፋዎች በመስጠት ቢሆንም ከተኩት የገዢ ክፍል ይበልጥ አምባገነን፣ ይበልጥ አፋኝ፣ ይበልጥ ጨፍጫፊና ይበልጥ ከፋፋይ ሆነው በመገኘታቸው ኢሃፓ ሲታገልበት የቆየው ህዝባዊ ጥያቄ መልስ እስኪያገኝ ድረስ ድርጅታዊ አቋሙን አጠናክሮ በጽናት ከመታገል ውጭ ሌላ አማራጭ ሳያገኝ ቆይቷል። ባለፉት 47 ዓመታት ኢሃፓ በጽናት 3 ስርዓቶችን የታገለ ሲሆን በእነዚህ ትግሎች በርካታ አባላቱ ህይወታቸውን ሰጥተዋል። በየእስር ቤቱ ስቃይና መከራ ደርሶባቸዋል። አካለ ጎዶሎ ሆነዋል። በኢሃፓ ውስጥ ተሰባስበው ህይወታቸውን የከፈሉትም ሆነ በህይወት የሚገኙ አባላት ከተለያዩ ብሔርና ብሔረሰብ የመጡ ከሁሉም መደብና ጾታ የተውጣጡ ከመሆናቸውም በላይ ዘርና ብሔር፣ ጾታና እድሜ፣ ሃይማኖትና መደብ ሳይለያያቸው እጅ ለእጅ ተያይዘው በአንድነት በመታገል ውድ ህይወታቸውን ሰጥተዋል። የዛሬው ቀን እነዚህ ጀግኖች መዘከሪያ ማሰቢያና ማስታወሻ ቀን ነው። በተለይ በአሁኑ ወቅት ለሀገርና ለወገን ጥቅም ሳይሆን ለግል ጥቅምና ምቾት የሚሯሯጡ በበዙበት፣ ለመላው ኢትዮጵያ አንድነት ደህንነትና ጥቅም ሳይሆን ለክልልና ለጎጥ ለዘር ብቻ የቆሙ መድረኩን በያዙበትና በከፍተኛ የትምህርት ተቋማት ሳይቀር በዘር በቋንቋና በሃይማኖት ወዘተ እስከ ህይወት ማጥፋት የደረሰ የእርስ በርስ ክፍፍል በሚታይበት ሁኔታ የቋንቋ፣ የዘር፣ የሃይማኖት፣ የጾታ፣ የእድሜ ልዩነቶች ሳያግዷቸው እጅ ለእጅ ተያይዘው ክንዳቸውን አስተባብረው ለክልል ሳይሆን ለአገር፣ ለተወሰነ ቋንቋ ተናጋሪ ሳይሆን ለመላው የኢትዮጵያ ህዝብ መብት መከበርና መረጋገጥ ህይወታቸውን መስዋዕት ያደረጉት ጀግኖች ያበረከቱት አስተዋጽኦ እጅግ የደመቀና ከትውልድ ትውልድ ሕያው ሆኖ የሚኖር ነው። እነዚህን ጀግኖች በዛሬው ቀን እናስታውሳቸዋለን። ምንጊዜም እንደማንረሳቸውም ቃል እንገባለን። ዛሬ በከፋፋይ ኃይሎች ተልእኮ የተሰጣቸው ወይም የግል ጥቅም ለማካበት የሚሯሯጡ አለዚያም ሁኔታውን ጠለቅ ብለው ያላዩ ክፍሎች ክቡር የሆነውን ህይወት ለአገርና ለወገን መስዋዕት ባደረጉ ጀግኖች ላይና በአጠቃላይም በፓርቲው ላይ የሚያሰራጩት የፈጠራ ወሬና ውሃ የማይቋጥር አሉባልታ መሰረተ ቢስ መሆኑን አስረግጠን ማለፍ እንፈልጋለን። በተለይ የራሳቸውን ጥቅም የሚያሳድዱ ለአገርም ለወገንም ደንታ የሌላቸው ከፋፋዮችና አስመሳዮች እነዚህን ጀግኖች ለመተቸትና ለመንቀፍ የሞራል ብቃት የሌላቸው መሆኑን መግለጹ አግባብነት ያለው ይመስለናል። ኢሃፓ ሲመሰረት ዓላማ ያደረጋቸውና ለተግባራዊነታቸው ለ47 ዓመታት ሲታገልባቸው የቆየው ህዝባዊና አገራዊ ዓላማዎች ዛሬም እውን አልሆኑም። የህዝባችን ጥያቄ ዛሬም አልተመለሰም። የደርግን ስርዓት በወታደራዊ ኃይል ደምስሶ ስልጣን የተቆጣጠረው የወያኔ ጠባብ ቡድን ለ27 ዓመታት በህዝብ ጫንቃ ላይ ያሰፈነው አፋኝ፣ ከፋፋይ፣ በዝባዥና ጨቋኝ አገዛዝ ለዓመታት በተካሄደ ህዝባዊ ትግል መሰረቱ ቢናጋም በጥገና ለውጥ ቆዳውን እንደባብ ሸልቅቆ በአዲስ መንገድ ዘረኛና ከፋፋይ አገዛዙን አስቀጥሎ አገሪቱን ለአደጋ አጋልጦ ይገኛል። የዛሬ አንድ ዓመት ተኩል በጥገናዊ ለውጥ አማካኝነት ተወሰዱ የተባሉት አንዳንድ እርምጃዎች የይስሙላ መሆናቸውና ብዙ ርቀት ሊጓዙ አለመቻላቸው ዛሬ ለብዙዎች ጋድ ሆኗል። ለ27 ዓመታት ያህል ኢህአዴግ የሚባለውን ጭምብል ሲዘውርና ሲሾፈር የነበረው የወያኔ ቡድን ወደ ጎን መገፋቱ የሚታይ ቢሆንም በመተኮ ግን ኦዴድ ኦዴፓ በተረኝነት ተተክቷል። ተደረገ የተባለው ለውጥ ሙሉ መብት የተሰጣቸውና በሁለገብ ደረጃ እንዲጠናከሩ ያደረገው ጠባብና ከፋፋይ ኃይሎችን ነው። ሰፊ መድረክ ማግኘታቸው ኃይ የሚል ኃይል ማጣታቸው በህዝብ መሃል ጥላቻን ለመቀስቀስ ከፈፈልን ለማንገስ ወጣቶችን በቡድን አደረጃቸው በመንጋ ያሰማሩ ጥቃት ለመፈጸም አስችሏቸዋል። ዛሬ የህግ የበላይነት የለም። ያከባቢው ሆነ አገራዊ የአስተዳደር መዋቅሮች በሚገባቸው ጥንካሬና ኃይል እየሰሩ አይደለም። አለም ከጠባቡድኖች ጋር ተባባሪ ሆነዋል። ዛሬ በተለያዩ ያገራችን ክፍሎች በጠባብና ከፋፋይ ኃይሎች የተደራጁ መንጋዎች ሰው ሲገሉና ንብረት ሲዘርፉ መንገዶች ሲዘጉ የሃይማኖት ተቋማትንና ሌሎች ያገር ቅርሶችን ሲያወድሙ ማየት የተለመደ ሆኗል። የቡና ኮንቴነሮች ከከባድ መኪናዎች የተሰረቀባቸው ዜጎች በየመንገዱ በቡድን ለተደራጁ ቀረጥ የሚከፍሉ መንገደኞች እጣ ያወጣላቸው የኮንዶሚኒየም ባለቤቶች ጩኸታቸው ሰሚ አላገኘም። ተገፍተው ወደ ትግራይ በመሸጉ የወያኔ ባለስልጣኖች ትብብር እገዛ የሰለጠኑ የታጠቁና የተደራጁ ቡድኖች በሚሰነዝሩት ጥቃት በርካታ ዜጎች እየተገደሉ ከቤት ንብረታቸው እየተፈናቀሉ ነው። በተፈናቃዮች ብዛት ሀገራችን በአለም ያንደኝነትን ቦታ ያዘችው ለተደረገ በተባለበት በዚሁ ባንድ አመት ውስጥ ነው። የያፓ ባላትን ጨምሮ ባለፉት 28 አመታት በወያኔ የታሰሩ በርካታ የፖለቲካ እስረኞች አሁንም በእስር እየማቀቁ ሲሆን ቁጥራቸው ቀላል ያልሆነ ዜጎች በፖለቲካ አመለካከታቸው ብቻ በአዲስ መልክ ወደ እስር ቤት ተወርውረዋል። በአንጻሩ በአገርና በወገን ከፍተኛ ወንጀል የፈጸሙ የፍርድ ቤት ትዕዛዝ መያዣ ወጥቶባቸዋል የተባሉ የወያኔ ባለስልጣኖች በማናለብኝነት በነጻነት እየተዝናኑ ነው። መሻሻል ተደርጎባቸዋል የተባሉ ፍርድ ቤቶችም የገዢው ክፍል መሳሪያ በመሆን ባርሎ እየሰሩ መሆናቸው የሚታይ ነው። ልዩ ልዩ የኢኮኖሚ መለኪያዎች እንደሚጠቁሙት የአገሪቱ ኢኮኖሚም አሳሳቢ ደረጃ ላይ ነው። ሌሎችም በርካታ ጉዳዮችንም ማንሳት ይቻላል። በዚህ ሁሉ ችግር ላይ ግን በገዢው ክፍል ውስጥ ጎልቶ የሚታየው መከፋፈል ስልጣን ላይ ያሉ ግለሰቦች የሐሰት ታሪክ በመደርደር በአደባባይ ህዝብና ህዝብን ለማጋጨት የሚያደርጉት ሙከራ እና በአገዛዙ እየተካሄደ ያለው ግልጽ የሆነ አፈና ሲጨመርበት አገራችን ወዴት እየሄደች ነው የሚለውን መጠየቅና መፍትሄው ላይ መጨነቅ ያገር ወዳዶች ግዴታ ነው። አገራችን ከገባችበት ችግር እንድትወጣ ሁለት መሰረታዊ ሁኔታዎች እንዲሟሉ ግድ ይላል። የመጀመሪያው በኢትዮጵያ አንድነትና በህዝቡ አኩልነት እምነት ያላቸው ኃይሎች መያዝ ያለባቸው የአቋም ጥራትና ድርጅታዊ ጥንካሬን የሚመለከት ሲሆን፣ ሁለተኛው ደግሞ ውስብስቡን የፖለቲካ ችግር ለመፍታት የችግር ሂደትን እውን የማድረጉ ተግባር ላይ የሚያተኩር ነው። በህዝቦቹ አኩልነትና አንድነት የሚያምኑ የሀገራችን ሉዓላዊነት ተከብሮ አንድነቷ ተጠብቆ ህያው ሆና እንድትቆይ የሚሹ የፖለቲካም ሆነ ሌሎች ኃይሎች በውጤት አልባው ጥገናዊ ለውጥ ራሳቸውን ሳይደልሉ በገዢው ፓርቲ የምርጫ ባልት ሳይዘፈቁ ለሀገራቸውና ለህዝባቸው ሲሉ ለስልጣን የሚያደርጉትን ውድድር ወደ ጎን አድርገው ወልተው የሚታዩትን ውስብስብ ችግሮች ለመፍታትና ህዝባችንን እውነተኛ ዲሞክራሲ ለማጎናጸፍ አቋማቸውንና ድርጅታዊ ይዘታቸውን ማስተካከልና በዚህም ተጨባጭ እንቅስቃሴ ማድረግ ይተበቀባቸዋል። ወቅቱ በአገራችን የሚገኘውን ውስብስብ የፖለቲካ ችግሮች በመፍታት የአገራችንን ህልውናና አንድነት ለማስጠበቅ ጥረት የሚደረግበት እንጂ ለስልጣን መወዳደሪያ ጊዜ አይደለም። የአገራችን ውስብስብ ችግሮች ሊፈቱ የሚችሉትም በስር ነቀል ለውጥ እንጂ በግለሰብ መቀያየር በሚመጣ የጥገና ለውጥ ወይም በይስሙላ ምርጫ ተወዳድሮ በማሸነፍ አይደለም። ለዚህ ነው በአሁን ወቅት ሁሉን ያሳተፈ የሽግግር ሂደት አስፈላጊ ነው የምንለው። ወደ ዲሞክራሲያዊ ስርዓት የሚደረግን የሽግግር ሂደት ኢህአፓ በደርግም ሆነ በወያኔ አገዛዝ ዘመኖች መጀመሪያ ላይ አንስቶ እንደታገለባቸው ሁሉ ዛሬም አስፈላጊ ነው በማለት ትግሉን በማካሄድ ላይ ይገኛል። የሽግግር ሂደት አንዳንዶች እንደሚሉት ስልጣን ለመቃረጥ ወይም ራስን በስልጣን ለማኮፈስ የሚደረግ ሩጫ አይደለም። እንዲያውም ከሶስት እስከ አራት አመት ሊቆይ በሚችለው የችግግር ወቅት ያገሪቱ ያስተዳደር መዋቅሮች አብዛኛው ክፍል በሚስማማባቸውና ከየትኛውም የፖለቲካ ክፍል ገለልተኛ በሆኑ አገር ወዳዶችና ተመክሮ ባላቸው እውቅ ባለሙያዎች ቴክኖክራቶች ቢያዙ በአገሪቱ መረጋጋትም ሆነ እድገት የበለጠ ውጤት ያስገኛል የሚል እምነት አለን። የሽግግር ሂደት አስፈላጊ የሚሆነው ሁሉም የተደራጁ ክፍሎችና የህዝብ ተወካዮች በተለያዩ አገራዊ ጉዳዮች ላይ የሚመክሩበት የሚወያዩበት የሚከራከሩበት የሚደራደሩበትና በመጨረሻም ስምምነት ላይ የሚደርሱበት ሁኔታ ለመፍጠር ነው። ህዝቡ ዴሞክራሲያዊና ሰብአዊ መብቶችን የሚረጋጋቱ መሰረቶችን መጣል የሚቻለው ከህገ መንግስቱ ጀምሮ በተለያዩ የሀገሪቱ ህጎች አስተዳደራዊ አከላሎችና መዋቅሮች መወያየትና መስማማት የሚቻለው የፍርድ ያስተዳደርና የጸጥታ ተቋሞችን ከማንኛውም የፖለቲካ ኃይል ነጻና ገለልተኛ በማድረግ ከተጽዕኖ ለመከላከል የሚያስችል ህጋዊና ተቋማዊ ማዕቀፍ መቅረጽ የሚቻለው ህዝብ በነጻ ተወካዮችን ሊመርጥ የሚችልበት ሁኔታ ሊመቻች የሚችለው በሽግግር ሂደት በሁሉም ማይሎች በሚደረጉ ውይይቶችና ስምምነቶች ነው። የሽግግር ሂደትን ውጤታማ ለማድረግ በርግጥ ሁሉም ክፍሎች ከስሜት ከግል ፍላጎትና ጥቅም ወጥተው በሰከነ ሚዛናዊነትን በጠበቀ ሁኔታ በሁሉም ጉዳዮች ላይ በጥሞና ተወያይተውና ተደራድረው የጋራ መፍትሄ ላይ መድረስ አለባቸው። የሽግግር ሂደት አልጋ ባልጋ አይደለም። በተለይ ዘረኞችና ጠባብ ኃይሎች በገነነበት ሁኔታ ሁሉም ጉዳይ በሰላም አለችግር ይከናወናል ብሎ መጠበቅ የዋህነት ነው። ይሁን እንጂ ከሰማንያ በላይ የተለያዩ ቋንቋዎችን የሚናገሩ የተለያዩ ባህሎችና እምነቶች ያሏቸው ዜጎች በመተሳሰብና በመፈቃቀር በመጋባትና በመዋለድ በሽክሮች ተሳስረው ለረጅም ዘመናት አብረው የኖሩ በመሆናቸው የተለያዩ ፍላጎታቸውንም ሆነ ጥቅሞቻቸውን በውይይትና በድርድር ማስታረቅ ይችላሉ የሚል ጽኑ እምነት አለን። በሽግግር ወቅት በሚጎለብተው መብታቸውና በተሟላ ተሳትፏቸው ጠባብና መሰረታዊ ኃይሎች የሚያደርጉትን ተጽዕኖ መቋቋም አያዳግታቸው እንላለን። ከላይ እንዳልነው ወቅቱ ያገራችንን ህልውና ለማስጠበቅ ርብርብ ማድረግን ይጠይቃል። አገራችንን ተብትበው ከያዟት ውስብስብ ችግሮች ተላቃ በህዝብ አንድነትና እኩልነት ወደ ሰላምና ብልጽግና የምትጓዝበትን ጎዳና እውን ለማድረግ ሁሉም የበኩሉን አስተዋጽኦ እንዲያበረክት ጥሪ እያደረግን የህዝባችን መሰረታዊ ጥያቄዎች እስኪመለሱ ፍላጎቶቻቸው እስኪሟሉ ድረስ ትግላችንን የማናቆም መሆናችንን በመግለጽ ዛሬም ቃል ኪዳናችንን እናድሳለን። መልካም በዓል ይሁንላችሁ።
Oh, my God. አንቺናት ሀገሬ ስን ስግፍ ታየብሽ ነፍሰ በላ ነፍሰ ገዳ ሁላጁን ጠረገብሽ ተናገሪ አንቺ ሀገሬ እባክሽ ተጣሪ ከርተማ ጽንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምጥሽን ከፍ አርገሽ ተነስ ተነሱ በእና ተስክሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያስተኛሽ እስላም ክርስቲያን ባርነትን ጠልቶ ፋሽስትን ተጋፍጦ መስዋዕት የሆኑት በጋዝ ተቀጣጥለው ለመላው ጥቁር ሕዝብ ተምሳሌ ላረጉሽ በደንብ አጥንታቸው ኢትዮጵያ ላስፋሽ እባክሽ ጥሪያቸው ድምጽሽን ከፍ አርገሽ የሰማዕታት ያለ አዎ የሰማዕታት ያለ ብለሽ ቆካደሽ እኛን ወራርም ቆራጠው ከጉድጓድ የጣሉ ያለምን ጥቁር ሕዝብ አንገት ቀና ያስባሉ እና አብርሃም ደቦጫን በላይ ዘለቀ ባልቻባ ነፍሶ ሙሉ እንደታጠቀ ወህና ተጣሪ ደጃጫ አህመድ ወንዱን ገረሱ ዱኪና ሀብተ ጎርጊስ ደናግዴ ከነዝና ራቸው እንዳዙ ጎራል የጣይቱ ያለ አው የጣይቱ ያለ ምዬ ምን ይልካሉ አባ ነጋ ዘር አይደረስ ብለሽ ወህና ተጣሪ ኃይለ ማርያም ማሞ ባልቻባ ነፍሱ ድምጽሽን ታጥፋለሽ አው ባክሽ ጥሪያቸው ያን ያላጸጓቸው ባንዳይ ባንዳ ልጆች የቡንቶ ሙሶሎኒ ግራዚያኒ ፍሬዎች እኮ ያልጠራረጓቸው የፋሽስት ርጋፊ ደደቤት ውስጥ በቅለው ሆኗል አገራት ወያኔ በሚስም ትግራይ ውስጥ መሽገው የባሪያውን ስርዓት ድጋሚ መልሰው እየተፈነጉ ያንዱን እጅ ካንዱ አንገት እየገረፉ የሰው ልጅ እንደ ከብት አቤት አንቺ ሀገር ምን አይነት ተፈጠርሽ ወያኔ ሉ ሰይጣን ሰው በሳሳ ጋይቱ የሚያሸት እንደታ እናንተ ጣሪ ምድሪቱ ምንድነው ዝምታሽ አንገት ማቀርቀው እኛ ለኛ አልሆንም ሰማታት ይጠሩ እኛማ ዘረኞች ሰልቦን ወኛችን ተጋልጦ ረሃብ ቸነፈሩም ሞቱም በእኛ ፍጦ እጅግራችን አንሶ አንገታችን ሳይቀር እንደ ውሻ ታስረን በወያኔ ቀንበር ኢትዮጵያን እንደ አገር መቀበል አቅቶን ሩቅ ማየት ሳንችል ክልል ቀዬው ጋርዶን በዘር ተሸንሽነን በቋንቋ ተቆርጠን የወያኔን ስርዓት ዘመናዊውን በጀርባችን አዝለን ደማችን ይፈሳል ጧትና ማታ በቁም ተቀጥቅጠን እናም ተናገሪ አንቺ ሀገር ከርተማጸንሽን ወለል አርገሽ ከፍተሽ ተጣሪ ምድሪቱ ድምጽሽን ከፍ አርገሽ ተነሱ በይና ቀስቅሽ ጥሪያቸው እኛን አላፍ አርበኞችሽ ውስጥ ያሰኛሻቸው ተጣሪ አንቺ ሀገር
ነው።